Hagyanya report.
ኢሰማኮ የሰራተኞች የደሞዝ ወለልና የግብር ቅነሳ ጥያቄ መልስ ካላገኘ ለጠቅላይ ሚኒስትሩ ደብዳቤ እንደሚያስገባ ገለጸ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ የመንግስት ሰራተኞች ዝቅተኛ የደሞዝ ወለል ማስተካከልና የግብር ቅነሳን በተመለከተ ያቀረበው ጥያቄ አውንታዊ ምላሽ ካላገኘ እንደገና ለጠቅላይ ሚኒስትሩ ደብዳቤ አስገባለሁ ማለቱን ሪፖርተር ዘግቧል። ኢሰማኮ ዝቅተኛ የደሞዝ ወለል መጠን እንዲወሰንና በሰራተኞች ላይ የተጫነው ግብር እንዲቀነስ በነሐሴ 24 ቀን 2015 ዓ.ም ተመረጠ ለጠቅላይ ሚኒስትሩ ጥያቄ ማቅረቡ የሚታወስ ሲሆን ጠቅላይ ሚኒስትሩ የችግሩን ክብደት ተመልክተው በአጭር ጊዜ ውስጥ ምላሽ ይሰጣሉ ተብሎ ቢጠበቅም በተለያዩ ችግሮች ምክንያት ምላሻቸው ስለመዘግየቱ ሷል። ኢሰማኮ በሰራተኞች ላይ የተጫነው ግብር እንዲቀነስ ለገንዘብ ሚኒስቴር ደብዳቤ መላኩን ሲገልጽ ከስራና ክህሎት ሚኒስቴር ጋር በየጊዜው ውይይት እያደረገ መሆኑን ጠቁሟል። ኢሰማኮ ባለፈው ዓመት በጠቅላይ ሚኒስትር ጽፈት ቤት በተደረገ ውይይት ጥያቄውን ለጠቅላይ ሚኒስትሩ ሲያቀርብ ጠቅላይ ሚኒስትሩ ሙሉ ለሙሉ የቤት ስራውን ለፍትህ ሚኒስቴር መስጠታቸውን የኢሰማኮ ምክትል ፕሬዚደንት አቶ አያሌው አህመድ ገልጸዋል። በዚህ መሰረት ኢሰማኮ የፍትህ ሚኒስቴርን ስለ ጉዳዩ ሲጠይቅ ጉዳዩ የግብር በመሆኑ ከጠቅላይ ሚኒስትሩ ጋር በመነጋገር ለገንዘብ ሚኒስቴር እንዲተላለፍ ማድረጉን ሲጠቁም የመንግስት ሰራተኞች ዝቅተኛ የደሞዝ ወለልና የግብር ቅነሳን በተመለከተ ለቀረበው ጥያቄ አውንታዊ ምላሽ ካልተገኘ እንደገና ከጠቅላይ ሚኒስትሩ ጋር ለመነጋገር ኢሰማኮ ደብዳቤ አስገባለሁ ብሏል። ኢትዮጵያ ከኤሌክትሪክ ኃይል ሽያጭ ከ1 ቢሊዮን ዶላር በላይ ገቢ አገኘዋለች። ኢትዮጵያ ባለፉት 18 ወራት ውስጥ ወደ ጎረቤት ሀገራት ከላከችው የኤሌክትሪክ ኃይል ከ1 ቢሊዮን ዶላር በላይ ገቢ ማግኘቷን ገልጻለች። የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ተፋ ለኢትዮጵያ ኤሌክትሪክ ኃይል ፍላጎት ያላቸው ሀገራት እየጨመረ መምጣቱንና ተቀባይ ሀገራት በአመት 15% ጭማሪ ማሳየታቸውን ገልጸዋል። በአሁኑ ወቅት ኢትዮጵያ ለሱዳን፣ ጅቡቲና ኬንያ ኤሌክትሪክ ኃይል እያቀረበች ሲሆን ወደ ደቡብ ሱዳን የሚላኩ ምርቶችን ለማስፋፋትም እቅድ ተይዟል። በተጨማሪም የኢትዮጵያ ኤሌክትሪክ ኃይል በቅርቡ በኢትዮጵያና በታንዛኒያ መካከል የኃይል ሽያጭ ስምምነት እየተከናወነ መሆኑን ይፋ ማድረጉ ይታወሳል። በአዲስ አበባ ኤምባሲ የከፈቱ ሀገራት ቁጥር 134 መድረሱን የውጭ ጉዳይ ሚኒስቴር አስታወቀ። ሰሞኑን አዳዲስ ተሿሚዎችን በተመለከተ መግለጫ የሰጠው የውጭ ጉዳይ ሚኒስቴር 17 አዲስ ተሿሚ አምባሳደሮች የሹመት ደብዳቤያቸውን ለኢፌድሪ ፕሬዝዳንት ሳህለወርቅ ዘውዴ ማቅረባቸውን ገልጿል። የሹመት ደብዳቤ ያቀረቡት 9 የአፍሪካ፣ 4 የእስያ፣ 3 የአውሮፓና 1 የካሪቢያን ሀገር አምባሳደሮች ናቸው። የሹመት ደብዳቤያቸውን ካቀረቡት መካከል ኬፕ ቨርዴ እና አርሜኒያ አዲስ ኤምባሲ በአዲስ አበባ የከፈቱ ሀገራት ናቸው ብሏል ውጭ ጉዳይ ሚኒስቴር። በጉዳዩ ዙሪያ ለመገናኛ ብዙሃን ማብራሪያ የሰጠው ውጭ ጉዳይ ሚኒስቴር ከቅርብ ጊዜ ወዲህ በተለይም አምናና ዘንድሮ በቁጥር በርከት ያሉ ተተኪና አዲስ አምባሳደሮች የሹመት ደብዳቤ እያቀረቡ መሆኑን ተናግሯል። በአሁኑ ወቅትም በአዲስ አበባ ከተማ ኤምባሲ የከፈቱ ሀገራት ቁጥር 134 መድረሱም ተመልክቷል። በመዲናዋ ኤምባሲ የሚከፍቱና ለመክፈት ፍላጎት ያላቸው ሀገራት ቁጥር እየጨመረ መምጣቱን የሚገልጸው ውጭ ጉዳይ ሚኒስቴር አዲስ አበባ የዲፕሎማሲ ማዕከልነቷን አጽንታ መቀጠሏንም ገልጿል። የከተማዋን ዓለም አቀፋዊ ተወዳዳሪነት በማሳደግና እንደ ሀገር ኢትዮጵያ የሚጠበቅባትን ኃላፊነቶች በብቃት በመወጣት በዓለም የዲፕሎማሲ ማዕከልነት ያላትን ስፍራ አስጠብቆ ለመጓዝ ስራዎች ተጠናክረው እንደሚሰሩም አስታውቋል። የኢትዮጵያ ንግድ ባንክ የራሳቸው ያልሆነን ገንዘብ ከሂሳብ ቁጥር ወጪ አድርጓል አላቸው ማስጠንቀቂያ ሰጠም። የኢትዮጵያ ንግድ ባንክ የራሳቸው ያልሆነን ገንዘብ ከአካውንት ወጪ አድርጓል አላቸው ማስጠንቀቂያ የሰጠው ቅዳሜ መጋቢት 7 ቀን 2016 ዓ.ም ነው። የባንኩ ማስጠንቀቂያ የወጣው አርብ ሌሊት ቢያንስ ለ3 ሰዓታት በባንኩ ሂሳብ ቁጥር ቢኖራቸውም አነስተኛ ተቀማጭ የነበራቸው ደንበኞች ካስቀመጡት ተቀማጭ በላይ በብዙ ሺህ የሚቆጠሩ ብሮችን በሞባይል ባንኪንግ እና በኤቲኤም አስተላልፈዋል ከተባለ በኋላ ነው። መንግስታዊው ባንክ ስለ ጉዳዩ እስካሁን ዝርዝር መረጃ ባያወጣም ቅዳሜ ረፋድ ላይ በማህበራዊ ትስስር ገጹ በሲስተም ችግር ምክንያት በኢንተርኔት ባንኪንግ፣ ሞባይል ባንኪንግ፣ በቅርንጫፎች እንደዚሁም በሲቢኢ ብር አገልግሎት እየሰጠ እንዳልሆነ አሳውቆ ነበር። የኢትዮጵያ ንግድ ባንክ የተቋረጠውን አገልግሎቱን መቀጠሉን ያሳወቀ ቢሆንም እስካሁን ሰዓት ድረስ በተፈጠረው ጉዳይ ላይ ሰፊ ማብራሪያ አልሰጠም። በአንጻሩ በዩኒቨርሲቲዎች በኩል ባስነገረው ማስታወቂያ ወይም ማስጠንቀቂያ ከትክክለኛ ሂሳባቸው ውጪ ገቢ ወይም ወጪ ያስደረጉ ተማሪዎች በሕግ ከመጠየቃቸው በፊት በታማኝነት እንዲመልሱ ማስጠንቀቂያ ተሰጥቷል። ማስጠንቀቂያውንም የተለያዩ ዩኒቨርሲቲዎች በየካምፓሶቻቸው ለጥፈው ታይቷል። የአሜሪካ ዓለም አቀፍ ተራድኦ ድርጅት በኢትዮጵያ ለተጎዱ ዜጎች የሚውል 80 ሚሊዮን ዶላር እንደሚሰጥ አሳወቀም። አሜሪካ ዓለም አቀፍ ተራድኦ ድርጅት USAID በኢትዮጵያ ለተከሰተው ሰብአዊ ቀውስ እርዳታ የሚውል 80 ሚሊዮን ዶላር ተጨማሪ ገንዘብ እንደሚሰጥ አስታውቋል። ድርጅቱ ይህንን ያስታወቀው የድርጅቱ ሰብአዊ እርዳታ አስተባባሪ ሶሊና ኮርዴ ሀገሪቱን በጎበኙበት ወቅት ሲሆን በ2024 በኢትዮጵያ ከ21 ሚሊዮን በላይ ሰዎች ሰብአዊ እርዳታ እንደሚያስፈልጋቸው በመገንዘባቸው መሆኑ ተገልጿል። የገንዘብ ድጋፉ የተራድኦ ድርጅቱ አጋር ከአጋር ተቋማት ጋር በሀገሪቱ በግጭት በአየር ንብረት ለውጥና በመላ ሀገሪቱ በጸጥታ ችግር ምክንያት የተጎዱና ተጋላጭ ለሆኑ ማህበረሰቦች አፋጣኝ እርዳታ እንዲያደርጉ የሚያግዝ ነው ተብሏል። የኢሚግሬሽን እና ዜግነት አገልግሎት 205 ሰራተኞቹ ላይ እርምጃ ወሰደ። የኢሚግሬሽን እና ዜግነት አገልግሎት ባለፉት 6 ወራት ከውጭ አገር ከደላሎች ጋር በመመሳጠር ህገወጥ ተግባር ሲፈጽሙ የነበሩ 205 ሰራተኞቹ ላይ እርምጃ መውሰዱን አስታውቋል። ህገወጥ ተግባር ሲፈጽሙ የነበሩ የተባሉት ሰራተኞች ከስራ እስከ ማባረር የደረሰ እርምጃ እንደተወሰደባቸው የኢሚግሬሽን እና ዜግነት አገልግሎት ዋና ዳይሬክተሯ ሰላማዊት ዳዊት የአገልግሎቱን የ2016 ዓ.ም በጀት ዓመት የመጀመሪያ 6 ወራት የሥራ አፈጻጸም አስመልክቶ በሰጡት መግለጫ አስታውቀዋል። ህጋዊ ሰነድ ሳይኖራቸውና ባልተፈቀደላቸው ሥራ ላይ የተሰማሩ ከ10,000 በላይ የውጭ አገር ዜጎች ላይ ምርመራ በማድረግ እንደ ጥፋት መጠናቸው ተጠያቂ እንዲሆኑ ተደርጓልም ብለዋል። ህጋዊ ሰነድ የሌላቸው የውጭ ዜጎች ሰነድ አሟልተው እንዲመዘገቡ መደረጉንም ዋና ዲሬክተሯ አክለው ገልጸዋል። በተጨማሪም በ6 ወራት ከ1.1 ሚሊዮን በላይ ፓስፖርት ታትሞ 640,000 የሚሆነው ለደንበኞች መሰራጨቱንም ገልጸዋል። ከመጋቢት 16 ቀን 2016 ዓ.ም በኋላም ዜጎች በተሰጣቸው የዲጂታል ቀነ ቀጠሮ መሰረት ፓስፖርታቸውን መረከብ ይችላሉ ማለታቸው ተዘግቧል። ጋዜጠኞች የሚደርስባቸውን ጥቃት የሚከታተል ድረገጽ በይፋ ስራ መጀመሩ ተገለጸ። በኢትዮጵያ በአይነቱ የመጀመሪያ ነው የተባለለትን በጋዜጠኞች ላይ የሚደርሱ ጥቃቶችን የሚከታተልና የሚሰንድ ድረገጽ SOJ ethiopia.org ይፋ አድርጓል። በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ ድጋፍ በኢትዮጵያ አርታኢያን ማህበር ተዘጋጅቶ ስራ ላይ የዋለው ይህ ድረገጽ በመጀመሪያው ምዕራፍ በሶስት ቋንቋዎች ማለትም በአማርኛ፣ ኦሮምኛና እንግሊዝኛ ተዘጋጅቷል ተብሏል። ማህበሩ ሰሞኑን በሰጠው መግለጫ ድረገጹ በጋዜጠኞችና በብዙሃን መገናኛ ተቋማት ላይ የሚደርሱ ጥቃቶች፣ ወከባዎች፣ እስሮችና ግድያዎችን ለመመዝገብ፣ ለመሰነድና ሪፖርት ለማድረግ የሚያስችል ነው ብሏል። ድረገጹ በተጨማሪ በማህበራዊ ሚዲያና በሌሎች መንገዶች የሚደረጉ ማንቋሸሾችን፣ ዘለፋዎችን፣ ስም ማጥፋቶችንና የመሳሰሉትን በመመዝገብ በማጣራትና ለቀጣይ ውትወታ ስራዎች ግብዓት በመሰብሰብ መገናኛ ብዙሃን ነጻነታቸው ተጠብቆ በኢትዮጵያ የዴሞክራሲያዊ ማህበር ግንባታ ሂደት ላይ የሚጠበቅባቸውን አስተዋጽኦ እንዲያደርጉ ያስችላል ነው የተባለው። SOJ ethiopia.org የተሰኘው ድረገጽ ጋዜጠኞች ስራቸውን በሚሰሩበት ወቅት የሚደርስባቸውን ወከባና የመሳሰሉትን ክስተቶች ከመከታተልና ከመዘገብ በተጨማሪ በተለየ ሁኔታ ሴት ጋዜጠኞች በስራ ቦታቸውም ሆነ በጋዜጠኝነት ጉዟቸው ላይ የሚደርስባቸውን ጾታዊ ጥቃቶች ሚስጥራዊነቱ በተጠበቀ መንገድ የሚመዘግብና የመፍትሄ ሂደቶችን ከአጋር አካላት ጋር በመተባበር የሚበጅበት ማዕቀፍም ነው።
እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicን ይጎብኙ።